ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን nota.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ ቆንጆቻችን። ዛሬ ሐሙስ ሐምሌ 15 ቀን 2013 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሐሙስ ሐምሌ 15 ቀን 597 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ ህዝብ ባግባቡ ያለውን ሁኔታ ገምግሞ እንዳይወያይ በየአቅጣጫው የፈጠራና የሐሰት ዜናዎች በላይ በላዩ እየጋቱት የኮሎኔሉ የተጨበረበረ የምርጫ ድል ለጊዜውም ቢሆን ተሸፍኖለታል። ውሎ አድሮ ሐቁ መውጣቱ አይቀርም። ሰልፍ፣ ጩኸት፣ ግድብ ግድብ ፕሮፓጋንዳ እንጀራ አይሆንም። መሰረታዊ ለውጥ በሽግግር እስካልተደረገ ድረስ ካለንበት አዙሪት አንወጣም። ልብ የሌለ ቱሻ ማር ተቀላውጣለች በሚል ርዕስ የቀረበውን የዕለቱን የፍኖተ ዲሞክራሲ ሀተታ እናቀርባለን። ከዚያም የቃላት ጋጋታ ካንቱ መፈክሮችና ፉገራ ፖለቲካ በሚል ርዕስ ከዚህ ቀደም በፍኖተ ዲሞክራሲ ተላልፎ የነበረ ሰፋ ያለ ተነታኔ አሰምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። አሁን ወደ ዜናው።
ሰሞኑን በአፋር እንዲሁም በወሎ ቆቦ አካባቢ በተካሄዱ ጦርነቶች የወያኔው ቡድን ታጣቂዎች መደምሰሳቸውን የወታደሩ ቃል አቀባይ ረቡዕ ሐምሌ 14 ቀን በሰጠው መግለጫ አስታውቋል። የወያኔው ቡድን መይዴ የሚል ስም ሰጥቶት በአፋር ለሌ ሱላና በሚባል አካባቢ ያሰማራው የታጠቀ ቡድን ሙሉ በሙሉ መደምሰሱ የተገለጸ ሲሆን በቆቦ አካባቢ በተደረገው ጦርነትም የወያኔ ቡድን ተመሳሳይ የሆነ የመደምሰስ አደጋ ገጥሞታል ተብሏል። በአፋር የወያኔ ታጣቂዎች ይዟቸው የነበሩ ቦታዎች ሙሉ በሙሉ የተለቀቁ ሲሆን በአሁኑ ወቅት አንዳንድ የማጽዳት ስራዎች እየተሰሩ መሆናቸውም ተገልጿል። በወልዲያና በቆቦ መካከል ያለውን የአራዶን ድልድይ ለመስበር ወደ ቦታው መጥተው የነበሩት የወያኔ ታጣቂዎች ሙሉ በሙሉ መደምሰሳቸውንም ምንጮች ገልጸዋል። በውጊያው ከ4500 በላይ የሚደርሱ የወያኔ ቡድን ታጣቂዎች መገደላቸው ሲነገር በቁጥጥር ስር ውለዋል ከተባሉ ከ1200 በላይ ምርኮኞች መካከል በርከት ያሉት ሕፃናት መሆናቸው ታውቋል። በሌላ በኩል የወያኔ ቡድን በጦርነቱ ድል እንደገጠመውና በርካታ ወታደሮችና የክልል ልዩ አባላትን መማረኩን በማህበራዊ ሚዲያ አሰራጭቷል። ይህ በእንዲህ እንዳለ ሰሞኑን የወያኔ ቡድን በአፋር በከፈተው ጥቃትና በተከታታይ ቀናት በነበሩት ጦርነቶች በአፋር አካባቢ ከሰባ ሺህ በላይ ነዋሪ መፈናቀሉን የአፋር ባለስልጣኖች ለዜና ተቋሞች በሰጡት መግለጫ ማወቅ ተችሏል። ነዋሪዎቹ የተፈናቀሉት ጎሊና አውራና ወና ቱሪ በከሚባሉ አካባቢዎች ሲሆን አካባቢዎችን ያለቀቁ ሌሎች ነዋሪዎች ደግሞ በስጋት ውስጥ መሆናቸው ተገልጿል። ከተፈናቃዮቹ መካከል አንዳንዶቹ ወደ ጭፍራና ሰመራ ሎጊ አካባቢዎች በየዘመድ ቤቱ የተጠለሉ ሲሆን ሌሎች በአስር ሺህ የሚቆጠሩ ጋድኮማን ተብሎ በሚጠራው አካባቢ በትምህርት ቤቶችና ጤና ተቋማት ውስጥ ተጠልለው እንደሚገኙም ከቦታው የሚደርሱ መረጃዎች ይገልጻሉ። የክልሉ አስተዳደር የተወሰነ እርዳታ በማድረግ ቢተባበርም ችግሩ ከአቅም በላይ ስለሆነ ተጨማሪ እርዳታ እንዲሰጠው የፌዴራሉን ባለስልጣኖች ጠይቋል። በሌላ በኩል የወያኔ ቡድን በዋግ ኽምራ በአገር ገሬ ወረዳና በአላማጣ አካባቢ የተፈናቀሉት ሰዎች ቁጥር ከሰባት ሺህ በላይ መሆኑን የአካባቢው አስተዳደር ኃላፊዎች ገልጿል። ከዚህ ጋር ተያይዞ በቅርቡ የወያኔ ቡድን በአፋር አካባቢ ጦርነት የከፈተው በኦመራ ከተማ የማይካድራው አይነት ጭፍጨፋ ለማስኪያድ ነው በማለት የወቅታዊ ሁኔታ መረጃ ማጣሪያ የተባለው ተቋም ባወጣው አጭር መግለጫ አስታውቋል። የወያኔ ቡድን በሱዳን በኩል በሚያስገባቸው ሰርጎ ገቦች አማካይነት በኦመራ ከተማ የማይካድራውን አይነት የሰው ማጥፋት እንቅስቃሴ ለማካሄድ አቅዶ የነበረ ሲሆን ይህን ተግባራዊ ለማድረግ በአፋር በኩል ትንኮሳ ፈጽሞና የአማራ ልዩ አይንም ሆነ የሰራዊቱን ትኩረት ከጎንደር ወደ ወሎ ለመውሰድ ነው ብሏል። ይህ በዚህ እንዳለ በተለያዩ አቅጣጫዎች በወያኔ እየተካሄደ ያለውን ጥቃት ለመቋቋም የቀድሞ የመከላከያ መኮንኖች ለአማራው ልዩ ኃይል የተለያዩ እርከኖች ኃላፊ ተደርገው የተሸሙ መሆናቸው ተነግሯል። በአማራው አካባቢ አስተዳደር የአማራው ልዩ ኃይል ኃላፊዎች ሆነው ከተሾሙት መካከል ቀደም ብሎ በእስር ላይ የነበሩት ብርጋዴር ጀነራል ተፈራ ማሞ የአማራው ልዩ ኃይል አዛዥ ሆነው ተሹመዋል። በሌላ በኩል በሶማሊያ አካባቢ ለወያኔ ቡድን በተለያዩ መንገዶች ድጋፍን አድርገዋል፣ ከቡድኑ ጋር የሽብር ተግባር ለመፈጸም ተልዕኮ ተቀብለዋል የተባሉ 28 ግለሰቦች ከንብረቶቻቸው ጋር በቁጥጥር ስር የዋሉ መሆናቸውን የአካባቢው አስተዳደር ፖሊስ ኮሚሽን ገልጿል። ግለሰቦቹ በቁጥጥር ስር የዋሉት በህብረተሰቡ ጥቆማ ነው የተባለ ሲሆን የግለሰቦቹ ንብረት የሆኑ 10 ሲና ትራኮች መኪናዎችን በቁጥጥር ስር የዋሉ መሆናቸው ተገልጿል። ሐሙስ ሐምሌ 15 ቀን የተለያዩ የዓለም የምግብ ፕሮግራም የሰብአዊ እርዳታዎችን ለማድረስ ለሁለተኛ ጊዜ ከአዲስ አበባ ወደ መቀሌ በረራ ያደረገ መሆኑ ታውቋል። በዚህ በረራ ላይ ከ30 በላይ የሚሆኑ ግለሰቦችና የድርጅቱ ሰራተኞች ለመጓዝ ተዘጋጅተው የነበረ ሲሆን ከመንገደኞቹ ሁለቱ ለወያኔ ባለስልጣኖች የተላከ መድኃኒት መያዛቸው በመረጋገጡ ከጉዞ የታገዱ መሆናቸው ተነግሯል። በአፋር በተቀሰቀሰ ጦርነት ምክንያት በኤርሲ ካድ የነበረው እርዳታ የማድረስ እንቅስቃሴ ቆሟል ማለት ይቻላል። ከጥቂት ቀናት በፊት የተባበሩት መንግስታት ድርጅት ከአስር ያላነሱ እርዳታ የጫኑ ከባድ ተሽከርካሪዎች ማንነታቸው ባልታወቀ ኃይሎች ጥቃት ደርሶባቸዋል የሚል መግለጫ መስጠቱ የሚታወቅ ሲሆን የአገዛዙ ባለስልጣኖችን ባሰራጩት መግለጫም የወያኔ ቡድን ታጣቂዎች 189 የሚደርሱ የእርዳታ የጫኑ ተሽከርካሪዎችን ማገታቸውን ታውቋል። ይህ በዚህ እንዳለ የወያኔ ቡድን ኃላፊዎች ልጆቻቸውን ለጦርነት የማይልኩ ቤተሰቦች እርዳታ እንዳይሰጣቸው ትዕዛዝ አስተላልፈዋል የሚሉ መረጃዎች በስፋት እየተሰራጩ መሆናቸው ታውቋል። በመቀሌ የሚገኙ ተማሪዎች ከፍተኛ ችግር ውስጥ መሆናቸው ታወቀ። ረቡዕ ሐምሌ 14 ቀን የመቀሌ ዩኒቨርሲቲ በይፋዊ የፌስቡክ ገጹ ላይ ባሰራጨው መግለጫ ከተባበሩት መንግስታት ድርጅት ወኪሎችና ከሌሎች የትምህርት ሚኒስቴር ባለስልጣኖች ጋር ተነጋግሮ ከትግራይ ውጪ የመጡ 4896 ተማሪዎችን ወደ አፋር በኩል ለመሸኘት ያደረገው ሙከራ የአፋር ክልል ባለስልጣኖች ተማሪዎችን ወደ መጡበት እንዲመለሱ በማድረጋቸው ምክንያት ያልተሳካ መሆኑን ገልጿል። ወሰላይ ተማሪዎችን ይረከባሉ የተባሉ የትምህርት ሚኒስቴር ተወካዮችም በኦክቶበር ወታው ላይ ሳይሆን ሰመራ ከተማ ውስጥ መሆናቸውን ማወቃቸውና ተማሪዎችን ሊቀበሩ የሚችሉ አውቶቡሶችም በቦታው እንዳልነበሩ መግለጫው ጠቅሷል። በዚህ ምክንያት ተማሪዎቹ እንዲመለሱ ተደርጓል ብሏል። የመቀሌ ዩኒቨርሲቲ በተጨማሪም ተማሪዎችን የሚቀልብበት በጀት እንደተሟጠጠ በመሆኑ ከትምህርት ሚኒስቴር በጀት እንዲሰጠው የመቀሌ ዩኒቨርሲቲ ጠይቋል። አድማጮቻችን ለዕለቱ ያዘጋጀናቸው ዜናዎች እነዚህ ነበሩ። ከቀሪ ፕሮግራሞቻችን ጋር አብራችሁን ቆዩ። አዲስ አበባ
የሐሙስ ሐምሌ 15 ቀን 2013 ዓመተ ምህረት የፍኖተ ዴሞክራሲ ሀተታ። ልብ የሌላቱሻ ማርት ቀላውጣለች። በደርግ ጊዜ ችክ ያለን ነው ግራጅን አንስቶ የማይደግፉትን መፈክር መጮህ፣ ተሰለፍ ሲሉ መሰለፍ፣ ሳይሰለፉም በሽዎች ዛሬ ተቃውሞ አሰሙ ብሎ መለፈፍ። አምባገነኖች ለይስሙላ እንጂ የህዝብን የውዴታ ድጋፍ ፈልገው ማያውቁም። ኮሎኔላችን እድሜው የማቱሳላ ይሁን ብለው ጮሁ ለማለት ይቸኩላሉ። ህዝብ ሀቁን ስለሚያውቅ አይደናገርም። እና አሜሪካ ደግሞ ሚሊዮኖች በሚኖሩባት ከተማ ጥቂት የገዢ ፓርቲ አጫፋሪዎች ዋይ ዋይ ስላሉ ከቶም አይሸበሩም። የመደናገሪያ አዲስ ምክንያት አግኝተው እንደ ስናር ሊጋለቡ የሚዘጋጁ አገርባዮቹ ብቻ ናቸው። ህዝብን በቁም ነገሮችና ወሳኝ የፖለቲካ ጉዳዮች ምንም ሳይማክሩ ባበላሹት ሂደት ወጥተህ ድጋፍ አሰማን አለበለዚያም ዋ ማለቱ የጸረ ህዝብ አገዛዞች መለያ ነው። ደርግ ተባለ፣ ወያኔ ተባለ፣ የኮሎኒሉ ዘረኛ አገዛዝ ሁሉም መንገዳቸው አንድ ነው፤ እሪያ ብቻ የሚመርጠው ጭቃ። ብልጣይት ከባለቤት እኩል ስትበላ ትኖራለች ተብሏል። ኮሎኔሉም ቢነቃበትም ራሱን የብልጥ ብልጥ አድርጎ ሰይሟል። ቃላትን ድርድሮ እና ኢትዮጵያ ማለት ጆሮ እስኪሰለች ደጋግሞ ኢትዮጵያን ህዝቡ እያየ ሲጎዳ ሲያስጎዳ ሊቀጥል ይታየዋል። ኢትዮጵያን ለማሳደግ ለማበልጸግ ይለናል። በኢትዮጵያ ላይ በሁሉም መስክ እየዘመተና ዜጎቿ ላይ አሰቃቂ ፍጅትን እየፈጸመ ሃይማኖቷን ሊያወድም ህዝቧን ሊከፋፍል ፍጅት ሊያስፋፋ አጣየን ሊያበራከት እየጣረ ቅሌትና ይሉኝታ ቢስነት ቀጣፊነትን ያስለምዳል። የኮሎኔሉ አገዛዝ ቀጣፊ ነው። ከወያኔ ጋር በተደረገውና እየቀጠለም ባለው ጦርነት ደጀን ተራራን ያህል ውሸት ለቆብናል። በመቀሌ በፌደራል ጦር በተባለው ላይ ጥቃት የደረሰው እንዴትና በማንስ ቅስቀሳና ሴራ መሆኑን አሁንም ለህዝብ አልነገረም። ከመጀመሪያውም ህዝብ ደሙን አፍሶ ያስመለሰውን መሬት ለሻቢያ ሊለቅ ለህዝብ ይቅርና ፓርላማ ለሚለው የቆረቆንዳዎች መታጎሪያ እንኳን የነገረው የለም። ከሻቢያ በአረቦች አጋፋሪነት ስምምነት ሲፈረረም አረቦችና ሻቢያ ይወቁት እንጂ ህዝብ ምንም የሚያውቀው የለም። በዋና ይዘቱ የአማራው ልዩ ኃይልና ሚሊሻ ደሙን አፍሶ ወያኔን ከቀጣም በኋላ ከመቀሌ ሲፈረጥጥና ለወያኔ ዳግም ማንሰራራት በር ሲከፍት ለምን እንደሆነ ዋሸ እንጂ ሐቁን አልተናገረም። የሻቢያን ጦር ገብዞ የትግራይን ህዝብም ሲያስጠቃ ሻቢያ ህዝብን ወያኔን ሊለይ ጊዜም ይወሰዳል ነበርምና ውሸት ብሎ ካደ እንጂ ሐቁን ከህዝብ ደብቆ መቀየቱን አይተናል። በውሸቱ ያጀቡትም አድርባይ ምሁራን ዛሬም ተወናብደን ተሳስተን ነበር ሲሉ ለማድመጥ አልታደለም። ለምን ከመቀሌ የኮሎኔሉ ጸረ ህዝብ አገዛዝ ጦር ወጣ? የኮሎኔሉን ሸንካላ መጠየቂያዎች አሁንም ይደጋግሙለታል። በራያ በኮረም የተፈጸመውን ክህደትና የአማራውን ኃይል የማስፈጀት ሴራም ሊሸፍኑለት ይሞክራሉ። በአዲስ አበባ ግፋ ብለው ምታውን ሰልፍ አዘጋጅቶ ሲያስጮህ ተጨባጭ ተግባሩ ጥፋቱን የለም ህዝብ ያስፈጀ ወንጀሉን ለመሸፋፈን ነው። ለወያኔ ማንሰራራት እድልና ጊዜም ሰጥቷል። ዓላማው የአማራውን ኃይል ማስጨረስ ነውናም ነው። ይህን መሳትና ባዘጋጀው አደናጋሪ ሆያ ሆየ መሳተፍ ህዝብን እና አገርን እውነትም አሳልፎ መስጠትና አገርን መክዳት ይሆናል። ጸረ ኮሎኔሉ አገዛዝ ተቃውሞን ማዕከሉ ያላደረገ ትግል ጥርስ ያለው ጸረ ወያኔ ትግል ሊያካሂድ አይችልም። ሁሌም ቀውጢ ቀን ሲመጣ ጎምዛዛ ሐቁን ስንናገር እንደቆየነው ሁሉ ሳይርቅ ባድሜን ያስታውሷል። አሁንም ጸረ ወያኔውን ትግል የኮሎኔሉን መወገድ የግድ ይላል። በህዝብ ማለታችን እንጂ ሴራዎችም በባዕዳን ሳይቀር እየተዘጋጁበት ነው። ቢከፋም ቢለማም አጓጉል ክርክር አሁንም ደርቶ ጆሮአችንን ሊያደነቁረን ደርሷል። የኮሎኔሉ አገዛዝ እርኩስ ነው ግን ህዝብ እኮ አቅም የለውም ይሉናል። ለኮሎኔሉ ለመሆኑ አቅም የሆነው ህዝብ ራሱ አይደለምን? በደርግ ጊዜያዊ ህዝባዊ መንግስት መፈክር ሲነሳ ድንበር መጠበቅ የሚችለው ደርግ ብቻ ነውና ጠንካራ መንግስት ያስፈልጋል በሚል ምሁር የተባሉት ሳይቀሩ ሲቀላምዱ ሰምተን ነበር። ለወያኔም ልጆች ብለው ድጋፍ የለገሱት ምሁር ተብዮች ሳይቀሩ እነዚህ ከሞት የተረፉት የኮሎኔሉ አገዛዝ አፈቀላጤዎች ሆነዋል። ወያኔ የኢትዮጵያን አንድነት ጠባቂ ነው ብለው ሞግተውን ዘረኛ አገዛዝ ይስፈንብን ሲሉም በተጨባጭ ተደምጠዋል። ኃይል የህዝብ እንጂ የጨቋኝ ህዝብ የሚጠራው ቡድን አይደለም። አንድ ጠባብ ህዝብ የጠላው ቡድን ላይ ከመመካት በሰፊው ህዝብና አገር ዳር ላይ መመካቱ የተሻለ መሆኑን መረዳት ያቃታቸው እንዴትስ ራሳቸውን የነቃን ምሁራን ነን ለማለት ይደፍራሉ? ይህ ደግሞ ይበልጥ አነጋጋሪ የሆነው በጥቂት አምባገነኖች ላይ መመካቱ ተሞክሮ የከሸፈና ኢትዮጵያን መቀመቅ ያገባ መሆኑን በሃምሳ ዓመታት ተመክሮ ያየነው በመሆኑ ነው። የደርግ ጊዜያዊ ወታደራዊ መንግስት የወያኔ የይስሙላ መንበለ ፓርቲ የምርጫ ቧልት ገና ያልጎረመሰው የኮሎኔሉ የዘረኛ መንጋ የለየለት ጸረ ኢትዮጵያና በተለይም ጸረ አማራ አገዛዝ ሁሉም በጊዜያቸው ለኢትዮጵያ ጸር እንጂ መድኃኒት አልሆኑላትም። ይህም ግልጽ በመሆኑ የኮሎኔሉ ቱልቱላዎችና ደንጊያ ራሶች ለክህደት አቋማቸው ማጠየቂያ ስላጡ ከዓመታት በፊት ውቅ ያደረግናቸውን ውድቅም መሆናቸውን ያረጋገጡትን አቋሞች እየደገሙ ያው በኢህአፓ ላይ ዘለፋን መቀጠሉን መርጠዋል። በሰፊው ተሰብስበን ተወያይተን በጋራ ስምምነት እንወስን ማለት ስልጣን ለብቻዬ ማለት ከቶ ሊሆን አይችልም። ኮሎኔሉ የራሱ የብቻ ችሎታ የለውም። ያሰለጠነውም 400 ሺህ ጦር አማራን ሊጨፈጭፍ ቆጥቦ ይዞታል እንጂ በጸረ ወያኔው ዘመቻ አላሰማራውም። ማን ወያኔን ጥንካት ያዘው? ማን ትግራይ ዘምቶ አደባየው? ሐቅን ረስቶ የራስንም አስተዋጽኦ አኮስሶ ለደንፊዎች ድልን ማስከበር ትክክል አይደለም። ኃይል የህዝብ ነው። ወሳኝ መሆን ያለበትም ግብዝ ዘረኛ ወይም መንጋው መሆን የለበትም። የፖለቲካ እስረኞች አልተፈቱም። ደብዛቸው የጠፋ እንደ ጠፋ ነው። ይህን ተቃውሞ ሰልፍ ህዝባዊ ጩኸት ያስፈልጋል። እነ አስቴር፣ እስክንድር፣ ታዲዮስ፣ ታንቱ፣ ስንታየው፣ ስንቱ ዘብጥያ ወርደዋል። ይፈቱ ብሎ መሰለፍ መቃወም ሲያንስ ነው። ለአገር ሲሉ መከራ የሚቀበሉትን ከመቀጽበት ረስቶ ግፈኞቹን ማወደሱ ሲሞቅ ስናይ በወገን ላይ ቅሬታ ቢኖረን የሚፈረድብን አይሆንም። አዲስ አበባ በአደርባዮች ተዋጠች እንዴ ብለው የሚገረሙ ቢበዙ የሚያስገርም አይደለም። ማፈር ሲያንሰን ነው። ሕፃናትን አራጅ፣ ቤተ እምነትን አንዳጅ፣ ዘረኛ አሁንም ሲወደስ ሲደገፍ መታዘቡ መጥቶብን አገርና ይህ ወንጀለኛ አንድ አይደሉም። ኢትዮጵያ ለደረሰባት መከራና አሁን ላለችበትም ቀውስ ተጠያቂ ወያኔ ሲሆን የወያኔ አማራጭ አካልም በመሆን ሆነ አሁንም አረቦችን ወክሎ ጠቅላይ ሚኒስትር ሆኛለው ባዩ ኮሎኔል ዋና ተጠያቂ ነው። ቀበሮ ተኩላ የበቅረኛ ሊሆኑ አይቻላቸውም። ኮሎኔሉ ትምርቱ ቆመናው ስልጣናው ወዘተ የዘረኛም የወያኔም ነው። በስተርጅና ሊቀየር ይከብደዋል። ዳረውጌውሻ አዲስ ትምርት አይገባውም እንዲሉ ሽንኩርትም ያመሉን ይሸጣል። ህዝብን በጭካኔ ከፈጀ ግብስ ኮሎኔል ኢትዮጵያዊነትን ለማግኘት መነሳት መከጀል ራስንም ማጃጅሎ አገረንም ህዝብንም ላደጋ መዳረግ ነው። የመቀናጆ በሬ ሲመሽ ወደ ቤቱ ይስባል ቢባልም የቀሮቹ ዘረኞቹ ዘረኛ መንጋ አለቃ ነጋ መሸ የሚስበው ወደ ኦሮሚያ ቅሸቱ ብቻ ነው። ሱሚ ነው ኢትዮጵያ ደግፎ ሳይሆን ተቃውሞ አውግዞ መሰለፍ ያለበት ወገን ነጋ ጠባ ያደናገሩ ሲነዱት ማየቱ ያሳዝናል ያቃጥላል። ያ ሀገሬ ወገኔ ብሎ ባስተናቂ ቆራጥነት በሽዎች የተሰዋው ትውልድ አልቆ ሽብርተኛና የዘረኛ መጋዣ የሆነው አተላ ይኸው ሊዋርቅ መቻሉን ስናይም ማስቆጨቱ አይቀርም። ወይነዶ ይላል ያገራችን ሰው ነግተነገ ወዲያ በተለይ በአማራው በአፋሩ በተዋህደው በደቡቡም ወዘተ ላይ ፍጅቱ ይከሰታል። ድመት ያመሏን ነው። የኮሎኔሉ ስራት ካልተወገደ ኢትዮጵያ ከዘረኝነት ጥቃት መቼም አትገላገልም። ይህን ሀቅ ባይጥምም ባይመስልም መቀበሉ ለኢትዮጵያ ይበጃል እንጂ የአፓን የሶማሌ የወያኔ የአሜሪካ ወዘተ ደጋፊ ብሎ ልባውልቅ ክስን መደርደር ወይ መጠረቁ ጥቂትም የሀቅን ጥብቆ አይሰፋም። ጉራባ ይሆንብን ያልነው ሁሉ ከመሬት መቼም ወድቆ አልተገኘም። ስለ ግለሰቦቹ ስለ ስርዓቶቹም መንግስቱ እንደ ቴዎድሮስ ሽጉጥ ይጠጣል እስከ መጨረሻው ይጠናል ሊሉን ለቃጡትም የሰጠናቸው የስላቅ ሳክ ሲሆን መንገያሉት አውሬ ፈርጣጭ ሆኖ አሳፍሯቸዋል። የወያኔው ቁንጮ የለየለት ቡከን ለመሆኑም ያልነውን ሀቅ መሆኑን ማንም ሊከራከረን አይችልም። የስፋት ነጋ መጨረሻም ሀቀኛ ማንነታቸውን ግልጽ አድርጎታል። የኮሎኔሉ ፈሪነትና ዘረኛነት ላጋለጥነው ምስክር ጥሩ ሊለን የሚደፈር የለም። ግራሽን ታቀፌ ልብስ ሳልቀይር እተኛ ነበር ብሎ ያጠነጠነው ልቦለድ ጓደኞቹን እና ለማ መገርሳንም ዝምቦቹንም ያሳቀ ነው። ሁኔታዎች ነግ ሲጠጥሩ እነጋቢሳንም አውላላ ሜዳ ላይ ጥሎ ማደጋስካር ባይችል ሀብት ወደ ሰበሰበበት ዴኒቨር ኮሎራዶ መፈፍጠጡ የማይቀር ነው። ሲፈረጥጥ ያጫፈሩለት ሁሉ ለተገቢው ሂሳብ ማወራረድ ካልቀረቡ ያው አዲስ ሱር የስደተኛ መንጋ መሆናቸውም አይቀሬ ነው። አሳዛኝ አዙሪት። ልብ አበጥ ሁሉ ጊዜውን ጠብቆ ይተነፍሳል ያረገረገም ያበቃለታል። ድል ለኢትዮጵያ ሕዝብና ኢትዮጵያዊነት። ዘረኞች በትግላችን ይደምሰሱ። የቃላት ጋጋታ ከንቱ መፈክሮችና ፉገራ ፖለቲካ። በሃማ ቱማ ቆራጥ ህዝባዊ ትግሎችን ሁሉም የሚያደናቅፉት ገዢዎች ህይወታቸውን የሚጠብቁት ስልጣናቸውንም የሚያቆዩት አንድም በኃይልና በጭፍጨፋ ሲሆን በሌላ በኩል ደግሞ ለውጥን የተቀበሉ መስለው በማደናገርና በማወናበድ ነው። በዚህም ሆነ በዚያ ግን የአፈና ኃይሎች ባለቤትነታቸውን የሚለቁ አይሆኑም ህዝባዊ ትግሉ እስካላስገደዳቸው ድረስ። ለጨቆኞች ገዢነት መቀጠል አመቺ የሚሆነው ደግሞ ተላላ የሆኑ ዜጎች ሲበረክቱና ታሪካቸውን ማገናዘብ ያቃታቸው ምድርን ሲሞሉ ነው። ነጋ ጠባ ተሸውደው በጭቆና ማጥ ውስጥ ሲገላበጡና ለለቅሶ ሲደረጉ ይኖራሉ። ለ45 ዓመታት ያየነው ነው ተጨቋኝ ሰለባ መሆን መከራውን ማስቀጠል ዳግም መታገል ደም መገበር ተለወጠ ብለው ሲሸውዱን ማጨብጨብና ዳግም ለቀንበር ጫንቃችንን አመቻችቶ መስጠት ከ28 ዓመት መራራት ትግል በኋላ የህዝብ ህብረትና ትግል ተጠናክሮ ወያኔ ሊወድም ሲቃረብ አጋሮቹ መዳኛ ቀዳዳ ከፍተውለት አዲስ ሹማግን ተወለደ ሊያድኑት እነሆ ተጋፍጠውናል። ዛሬም ሰለባው ብዙ ነው። መድረካ ጫናንቆ ስለ ታሪክም አታውሱ ብሎ በቃላት ጋጋታና በቀፎ መፈክሮች በባርነት ሊያስቀጥሉን እየጣሩ ናቸው። ገዢዎች ሁኔታው ሲተጠርባቸው የህዝብን መፈክር ቀምተው የራሳቸው ያደርጉና ይዘቱን ይቀይሩና አልበው ባዶ ያስቀሩና አደናግረው በስልጣን ሊቀጥሉና ድጋፍንም ሊያገኙ ይሞክራሉ። በደርግ ጊዜም ያየነው ነው። ህዝባዊ መፈክሮችን ቀርቶ መዝሙሮችንም ጨምሮ ነጥቆና ይዘት ትርጉም አልባ አድርጎ ባዶ ቃላትን ሲያስጮህ ቆይቷል። የቅኔ ዘረፋ ዘመናዊ ይዘት በመፈክር ነጠቃ አሁንማ የፖለቲካ እስረኛ ማንነት ነጠቃም ተጀምሯል። ሊሰየም የሚችል ነው። መሬት ለራሹ ዴሞክራሲ ለሰፊው ህዝብ ወዘተ ሁሉንም መፈክር ዘርጉ አስተጋብቶ ይዘት አልባ አድርጎ ግን ቀጥሏል። ሁሉን አቀፍ ጊዜያዊ ህዝባዊ መንግስት ሲባልም ጊዜያዊ ወታደራዊ መንግስት መፈክርን አስቀድሞ ባንዳ ምሁራንም የተደራጀ ነቃ የታጠቀ ምናምንቴ የሚል ተጣራሪ መፈክር እንዲያስተጋቡ አድርጎ ወታደራዊ ኃይል ለአብዮቱ ሞግዚት ካልሆነ አገራችን ትከፋፈላለች አብዮቱም ይነጠቃል ብሎ አስፈራርቶ ወታደራዊ አምባገነንነትን 17 ዓመታት አስኖብን የጨረሰውን የወገን ቁጥር ዛሬ ከሃዲዎች ሊያረሳሱ ቢሞክሩም ህዝብ የሚያስታውሰው ነው። ለአውሬው ደርግ ያጨበጨቡ ጊዜ ይሰጠው ጠንካራ ኃይል ያሻል ያሉ ህዝብ ይከፋፈልና አብዮት ይጎዳል ያሉና ባለማወቅ ያናገዛዝ ያቆዩብን ከስህተታቸው መማራቸው አጠራጣሪ ነው። ዛሬም የሽግግር መንግስት ምስረታ አይነሳ ከተማ የተላከ ኮሎኔል ፍሬት ያመጣልናል። እርቅ ፍቅር ዝባዝንኬ ያሰሙ ህዝቡ ተከፋፍሏልና ጠንካራ መንግስት ሞግዚት ጠባቂ ያሻዋል በሚል ወያኔያዊው አገዛዝን ሊያስቀጥሉ የሚሹ እንዳሉ እያየን ነው። ያላየነው ይመስል በአገዛዙ ስር ምርጫን ጠብቁም እያሉን ነው። ወያኔ ይወገድን ሰርዘው የተጠገነ ወያኔ በስሙ ሆነ በሌላ ይቀጥል ዘንድ ይሻሉ። የወያኔ ደጋፊዎችም ተገዢ አገዛዝ መቀጠሉን ስለሚፈልጉ የህዝቡ ሉዓላዊነት የህዝብ መንግስት መቋቋሙ ሞታቸው ነውና የሽግግርን ሂደት መቃወም ዋና ፍራቸውና ተልእኳቸው ሆኖ ይገኛል። እርቅ ፍቅር ሰላም የዚህን ከይፊ ግብና ለማሸፋፍኖ በስራ ለማዋል ይረዳሉ የተባሉ ቃላት ናቸው። የፍቅር መፈክር ባዶ ነው። ሀገር እንደ ኮሾ ጣቃም የምትቀደድ የምትበታተንም አይደለችም። አጉል ማስፈራሪያው እጅ ሊለል ይገባል። አገርን ማዳን የሚቻለው በጠላት ላይ የከረረ ጥላቻን ይዞ አምሮ በመታገል ብቻ ነው። ወያኔ አሁንም ቢሆን በሰላም አይወገድምና አጉል ፍቅር ሰባኪዎች ትግላችንንም ህዝባችንንም ማስጠቅተው ራሳቸውም የሚተኑ መሆናቸውን ለመናገር ነብይነትን አይጠይቅብንም። አርበኞች ሙሶሎኒን ግራዚያኒን አፍቀረው ቢያጥፉና ቀለበት ቢያደርጉላቸው ኖሮ ኢትዮጵያ አትኖርም ነበር። የሽግግር መንግስት አልን እንጂ ስዩመ መለኮት የግለሰብ መንግስት አላልንም። ህዝብ የዴሞክራሲ ተጠቃሚና ባለቤት ይሁን ራሱን ያስተዳድር ተባለ እንጂ የበላይ ጠባቂ ይሰየምለት ያለ የለም። የኢትዮጵያ ሉዓላዊነት ይጠበቅ ይረጋገጥ ተባለ እንጂ ለጠላቶቿ ክፍት ሆና በስመ እርቅና ሰላም ትቦጥቦጥ ትዘረፍ ትበጥበጥም ያለ የለም። ደጋግመን ሃይማኖት ሌላ ፖለቲካ ሌላ ብለናል። የሀገራችንን ብቻ ሳይሆን የአገራችንን ሆነ ዓለም አቀፉን ሁኔታ ያወቅንና እያወቅንም ያለን በመሆናችን ነው። በፖለቲካ ዝርዝር ኪስ አይቀድም ብለንም ብዙ ጊዜ አሳስበናል። ለምንስ አዲሱ ሹም የሽግግር መንግስት ሂደት
ሁሉን አገር ወዳድና ዴሞክራሲያዊ ኃይሎች ያቀፈ የሚለውን መከተል መደገፍ ሳይሆን ማንሳት እንኳን ቃተው ግልጽ እንደሆነው አሜሪካ በአፍሪካ ቀንድ ያላት ፖለቲካ በኢትዮጵያ ዴሞክራሲ መስፈኑን አጥብቆ ይቃወማል። ባገነናዊ ግን ባስክሮ አሜሪካ የነሆለለ መንግስት ነው የምትመኝልን ለታቆምም እየጣረች ያለችው ይህንኑ ነው። የገዢ ምርጫዋም ይህን የሚከተል ነው። ነፃ የኢትዮጵያ ዴሞክራሲያዊ መንግስት ከተመሰረተ የኢትዮጵያንና የህዝቦቿን ጥቅም ያስቀድማል እንጂ የአሜሪካን እዝ ተገዢ አይሆንም። ሉሙምባን ገድላ ሞቡቱን ለስልጣን ያበቃችው ንክሩማህን አስገልብጣ ቡችላ መንግስት ያቆመችው አለንዴን በቺሊ ገልብጣ ፋሺስቱ ፒኖሼን በስልጣን ያስቀመጠችው የነ መንግስቱና ገርማሜን መፈንቅል ያከሸፈችው ወያኔን ለስልጣን ያበቃችው ሻዕቢያን ደግፋ ለግንጠላ ያበቃችው የግብጽን ህዝብ ትግል አደናቅፋ ወታደራዊ አምባገነን አልሲሲን የሰየመችው ኢራቅና ሊቢያን ያፈራረሰችው ወዘተ አሜሪካ መጋጃዋን እንጂ ነፃ መንግስት እንዲኖረን አትፈልግም። ጋሬጣ ነበረች አሁንም በዚሁ በሶባት ቀጥላለች። ያገራችንና ያከባቢው ሁኔታ ሲገመገም ይህን ዓለም አቀፋዊ ይዘት ችላ ማለቱ የትም እንደማያደርስ ማወቅ ይገባል። የሻቢያና አዲሱ ሹም ሸብረብም ወደኋላ ላይ ተፋ አድርገን እንደምንተቸው ከዚሁ ከአሜሪካና አረቦች ፍላጎት የራቀ እንዳልሆነ ግልጽ ሆኖ ይገኛል። ለዚህም ነው ለሴራቸው ክፍትና ግልጽ ሆነን መገኘት ሳይሆን ተንኮላቸውን ባጭሩ ለመቅጨት መጣሩ ለሀገር ይጠቅማል የምንለው። የአጓጉል ፍቅር ሰበካው አገርን ያታጣል። ግለሰቦች ፍቅር ይኖራችሁ ህዝብ መሃል ፍቅር ይስፈን ብሎ መስበክ ቢገባንም ከጠላት ጋር ተፋቀሩ ግን የባንዳነትና የአገር ሻጮች መፈክር መሆኑን እኛ አንስተውም። ህዝባችንን ከፈጁት አውሬዎች ጋርም ፍቅር ሰበካው እንዲሁ አያዋጣም። በፍቅርና እርቅ ሽፋን ወንጀለኞችን ከሚገባቸው ፍርድና ቅጣት ማሸሽ፣ አምባሳደር መሾም፣ ለምህረት ህግ ማዘጋጀት ያውም ሁሉም የፖለቲካ እስረኞች ገና ሳይፈቱ ፍቅር ሳይሆን በህዝብ ቁስል ላይ ጨው መነፍነፍ ነው። ፍትህን እንደገና በአፍጢሟ መድፋት ነው። ክህደትና ጸያፍ ብልግናም በህዝብ ደምና ስቃይ ላይ ማላገጥ ነው ብንልም ተገቢና ትክክል ነው። መፈክሮቻችን ህዝባዊ ናቸው። በመሰረቱ ትግል ከጀመርን ጊዜ ጀምሮ በሰው በላዎችና አምባገነኖች እየተደናቀፈ ቢሆንም ህዝባዊ መንግስት ያልነው ዛሬም የትግላችን ምሰሶ ነው። ዋና ጥያቄያችን ህዝባዊ መንግስትና ዴሞክራሲ ምን መሆናቸውን አሁንም መረዳት የተሳናቸው ክፍሎች የግለሰብ አገዛዝን ዴሞክራሲ፣ የተወገዘ ቡድንን ቀጣይና ሸዋጅ አገዛዝ ህዝባዊ ሊሉ ቢቃጡ በዚህ መስማህይምነታቸውን ወይም ጸረ ህዝብ አቋማቸውን ያጋልጣሉ እንጂ ትግላችንን ሊያስቆሙ የሚችሉ አይደሉም። ትግላችን ከግቡ እንዳይደርስ ማደናቀፊያ በወያኔና በአሜሪካ ተጠንቶ ተዘርግቷል። ጋሬጣውን እናነሳለን እንጂ እንደ ህዝብ ተሸውደን ተደናግረን ጭቆናን ሂደቱ ለውጥና ዴሞክራሲ ሳይሆን አምባገነንነት ለመሆኑ መጨረሻው ምንም ጥርጥር የለምና ያገም ለናቅ ዝግጁ ሆነን መገኘት የለብንም። ወያኔ ይወገድ፣ ሁሉን አቀፍ የሽግግር መንግስት ምስረታ ዓለምንም ወለም ዘለም እውን ይሁን፣ ህዝባዊ መንግስት በብዙሃኑ ፈቃድና ውሳኔ ይመስረት። ይህ ነው አመታት ያስቆጠረ የህዝብ ፍላጎት ጥያቄና መፈክር። እርቅም ይቅርታ መጠየቅም ንሳ ማስቀደም አለበት። በደፈናው ይቅር ለእግዚአብሔር ሊኖር የማይችለው የፈሰሰው ደም ስለማይፈቅድ ነው። በደሉ ያልደረሰበት ይህ ባይገባው ምክንያት አለው። ታግሎ የከፈለው መከራ የለውምና ከወንጀለኞቹ የተጣመረ ነበርና ህሊና ቢስ ባንዳ ነውና ከዚህ በለሰለሰ የሚቀርብ አይደለም። የሰማት ደም ፍትህ እያለ ይጮሃልና በዝምታ በግለሰብ የፋራ ሰበካና ሸንካላ ውሳኔ ልናልፈው የምንችል አይደለም። ታሪክን አንረሳም፣ ዳግም እንዳንረግ፣ ዳግም እንዳንሳሳት። ከዚህ አንጻር ነው ይህ ከሻቢያው አምባገነን ጋር እርቅ የሚባለውን ዋልትና በከተሜው ቋንቋ ፉገራ የምንመለከተው።
በሰሞኑ የታየውን የሻቢያን መሪ የማንቆለጳጰስ አሰቃቂና አሳፋሪ ዘመቻ የተለያዩ አቋሞች እንዲጸባረቁ አድርጓል። የፉገራ ፖለቲካም አይነታ ነጸብራቅ መሆኑ ለብዙዎች አልተሰወረም። ሂደቱ ሻቢያ እንደገና ያኔ ከመለስ ገጥሞ ያደርግ እንደነበረው ኢትዮጵያን ሊበዘብዝ አድብቶ መነሳቱንና በተቻለው መጠን ሁሉ ደፋ ቀና ጎንበስና ትሁት መስሎ ኢትዮጵያን ሊቦጭቅ መወሰኑን የሚያሳይ ነው። ፉገራው ኢሳይያስ አንድ ህዝብ ነን ሁለት አይደለንም ሲል ከሰላሳ ዓመት በላይ ልዩ ህዝቦች ነን አማራ ኢትዮጵያ ቀኝ ገዝቶናል እኛ ፓስታ በሊታ ስልጣን ህዝብ ነን አማራ ኢትዮጵያኖች ኋላ ቀር ህዝቦች ናቸው ነጻነት ሀርነት ነው ግባችን ብሎ አገር ፍቅር ያሉትን ኢትዮጵያ ያሉትን አሳዶ ፈሽቶ በረጅም ጦርነት ስንቱን አስጨርሶ ግልብጥ ብሎ አንድ ህዝብ ነን ይህን የተቃረኑ የተሳሳቱ ናቸው ብሎ ሀቁን የተናገሩትን ሁሉ አይኑን ሳያሽ አወገዘ። ፉገራ ይሏል ይህ ነው። በእብሪቱ የታወቀውና ለስንቱ ጓደኞቹ ሳይቀር ህይወት መጥፋት ምክንያት የሆነው ጠባብነቱና ማን አለብኝነቱ የጠፋ ይመስል አዲሱ ሹም መሪያችን ይሆንልን ብሎ አላገጠ። መረዳት ያቃታቸው ተገረሙ። ሻቢያው በአዲሱ ሹም ልመራ አለ ተደመረ ብለውም ፈነደቁ። ተፎገሩ የሚባል ቃል አለ ካለ ይህ ቦታው ነው። ሌላው ምሳሌ ደግሞ አማርኛ ሊናገር መነሳቱ ነው። ኢሳይያስ በቂ አማርኛ የሚናገር በአዲስ አበባ ዩኒቨርሲቲ የተማረ ሆኖ ሳለ ቀደም አማርኛ የማይናገረው የጠላት ቋንቋ ነው በሚል መሆኑን የሚያውቁ ሁሉ ያውቃሉ። በያዘውና በተጠቀመበት የማወናበድ ወይም የማደናገር ዘመቻ ግን አማርኛ መናገሩ ከአዲሱ ሹም ጋር መሳቅ መጫወቱ መተቃቀፉ ወዘተ ሁሉ የጅሎቹን ፎግራቸው እርድ ሙሉ አካል ነው። ፍቅር እርቅ በሚል መሰረትና ይዘት ያጣ መፈክር መደርደርን የተያያዙትን ሆነ የሻቢያን ባንዲራ ማውለብለቡ ቀና የመሰላቸው ክፍሎች ሁሉ አምባገነኑ በበቂ ተጫውቶባቸዋል ቢባል ማጋነን አይሆንም። መለስም በመጀመሪያው ሰሞን ኢትዮጵያዊና ህዝባዊ መስሎ ስንቱን እንዳደናገረ አንረሳም። ሰው በላውም ኮሎኔል ዝምብም አልገድል ብሎ እየተቅለሰለሰ ስንቱን ነጥቶታል። በቂ ተመክሮ ነበረን ግን መጃጃሉን የመረጠው ክፍል ሁሌም አገራችንን እያስጠቃ ያስቆሰለናል። ነፍሰ ገዳዩን ኢሱ እያለ ሲለማመጥ ማየቱም ያመናል። የሀገራችን ጥቅምና ክብር አልተጠበቀምና ሰማዕትን ይቅርታ መጠየቅ የምንገደድበትም ሆኗል። ለመሆኑ ኢሳይያስ አፈወርቅ ማን ነው? ከመቼውስ ማንነቱ ተረሳ? ታሪክን ዘንግተው ስህተታቸውን ሊደግሙ የተነሱ ክፍሎች ፍቅር፣ ይቅርታ፣ ገለመሌ እያሉ ለአንድነት የተሰዉትን ብዙ ሺዎችን በሻቢያ የተረሸኑ ወጣቶችን መንካተ ብለው የተገደሉ እነ አፈወርቅ ዮሐንስ በጻይ ጎይቶም ወዘተ የኢትዮጵያ ተማሪዎች እንቅስቃሴ አባላትን በሻቢያ ታድነው የተገደሉትን የሀገር ፍቅር ማህበር አርበኛ አዛውንት አባላትን ሻቢያ ወያኔን መስርቶ ረድቶና አጠናክሮ በኢትዮጵያ ላይ መልቀቁን ረስተው ኢትዮጵያን ሊያወድምና ግንጠላን እውን ለማድረግ በአረቦችና ምዕራባውያን እርዳታ ጎጂ ጦርነት በኢትዮጵያ ላይ መክፈቱን አማራውን ጠላት ብሎ መጨረሱን ሲገነጠልም ኢትዮጵያውያንን ንብረታቸውን ቀምቶ ማፈናቀሉን ጠባቦችን ማጠናከሩን ወያኔን እጅ ይዞ ለቤተ መንግስት ማብቃቱን ኢትዮጵያ 100 ዓመት ያልሞላት ህዝብ በቅኝ ተገዥነት የሚኖርባት አገር ብሎ ሰይሞ ለውድመቷ ሲጥር መክረሙን ረስተው የዚህ ሁሉ ጸረ ኢትዮጵያ ድርጊት አባወራንና የሻቢያን መሪ ግለሰብ የጀግና የወዳጅ አቀባበል ያደረጉለት ሁሉ በእናት አገራችን ላይ በደል ፈጽመዋል ቢባል ቢያንስ ነው። ከኢሳይያስ ጎን በጭሎነትና ዝቅተኝነት ስሜት ሲቧርቅ የነበረውም አዲሱ ሹም አሳፍሮናል እንጂ አላኮራንም። ሀቁ ይህ መሆኑን እንተው ብንል እንኳ ይህን የሀገር ጠላት ማስተናገድና አገራችንን ለወንጀሉ ለመክፈት ለማመቻቸት መነሳት ምን ጥቅም ይሰጣል? ማን ነው ተጠቃሚ? ሻቢያ ወይስ ኢትዮጵያ ብለን ከከበሮ ምትወርቀን ብናጤን መልሱ ግልጽ ነው። ባድሜና ባዲሮ ቢወደቁትን ወገኖች መርሳት ብቻ ሳይሆን ደማችን የፈሰሰለትን መሬት በነጻ የሚያገኘው ሻቢያ ተጠቅሟል። የመቶ ሚሊዮን በላይ ህዝብ ገበያ ለከሰረው ሻቢያ ክፍት ሆኖለታል። አዲሱ ሹምና በዙሪያው ያሉት ካሳ ሊጠይቁ ቀርቶ ለጦርነት ሁሉ ከኢትዮጵያ ካሳ ፈላጊውን ሻቢያን ሊከፍሉ ተስማምተዋል። በሁሉም ፈርጅና መስኳናም ተጠቃሚ ሻቢያ ነው። በኤርትራ የጦር ሰፈሮችን ሊከፍትላቀደው አሜሪካ የተደረገው ስምምነት ያዋጣዋል። አሰብን የምትቆጣጠረውና ወደቡን አስፍታ ኢትዮጵያን አስከፍላ ንግዳችንን ልትቆጣጠር ለተዘጋጀችው ለአረብ ኤሚሬትስ ደግሞ ያስረሽ ምቹ ጊዜ መጥቶላታል። እስራኤል የቀይ ባህር ባረቦች ቁጥጥር ስር አይዋል ባይናትና ሻቢያ እንደ መንግስት ተደራድሮ መቀጠሉን ደጋፊናትና ከስምምነቱ ተጠቃሚናት። የሻቢያ ተጻራሪዎች በአብዛኛው እስላሞች በመሆናቸው ለድል አለመብቃታቸው ለእስራኤል ይበጃታል። ለዚህ ሁሉ ኢትዮጵያ ጣላቷን አጨብጨባ ከማስተናገዷ ውጭ ምን ጥቅም ታገኛለች? አሳቢሉን አንዳንዶቹ ኢትዮጵያ አሰብን በመተዋ ሻቢያ ተጎድቶ ሲማጠቅ ነበር። ለአረብ ኤሚሬትስም በ500 ሚሊዮን ዶላር በአመት ሂሳብ ሽጦ እንዳለ የምናቀው ነው። የአሰብ አስተዳዳሪ ኤሚሬትስ እንጂ ሻቢያ አይደለም። የዱባይ የወደብ ባለስልጣን ደግሞ በዝባዥ ሆኖ በጅቡቲ የፈጠረውን ችግርና ቀውስ እናውቃለን። በአሰብ መጠቀም የሚል ምርጫ ከተወሰደ ክፍያው የሚበጅ ካለመሆኑ ባሻገር ንግዳችን፣ ሸቀጣችን፣ ገቢ ወጫችን በአረብ አገር ቁጥጥር ስር ይገባል ማለት ነው። ወንድም ህዝብ ነው ብንልም የሀገራችን ወጣቶች ስራ አጥተው ነው በሚሰቃዩበት የኤርትራ ስራ አጥቶች ኢትዮጵያን እንዲያጠቀልቁ አንሻም። ሻቢያ ባለገንዘብ ነውና በሁሉም መስክ ገንዘቡን ተጠቅሞ በዝባዥ ሊሆንብን እንደሚችልም ሳይታለም የተፈታ ጉዳይ ነው። ገዢዎቻችን እና አዲሱ ሹመያኔዎችና ሻቢያ እንደሚሆኑም ግልጽ ነው። ቀጣይ ምጽአትና መከራ በኤርትራና ኢትዮጵያ መሃል ድንበር የለም ብሎ ለድንበር መለየት ለአመታት ደም ያፈሰሰው ጮሌና ወንጀለኛ ሲፈግረን ይህን ቅጥፈት እንደ ሾርባ ላፍ ያደረጉ መኖራቸው መቼም አሳፋሪ ነው። የሻቢያ ትኩረት በኢትዮጵያ መረብና ድሩን መመስረት፣ ማስፋፋት፣ ማጠናከር በመሆኑ የድንበሩ ጉዳይ ዘግየት ብሎ ቢነሳም ብዙ የሚጨንቀው አይደለም። ዋናው እንደ ቀድሞው መተከል ነው። ዋናው በሁሉም መስክ የዝርፊያና ብዝበዛ መዋቅሩን ማስፈን ማስፋፋት ነው። በሐሰት ብር የጎጃም ጤፍ የሀገራችንን ዛፍ መጓጓዙን አረሳንም። ዝርፊያው ተጠናክሮ የሚካሄድ መሆኑን ደግሞ መገመት የሚያቅተን አይደለም። አዲሱ ሹም የነገሮች አመቻች እንጂ የሀገራችንን ጥቅም አስጠብቆ የሚገኝ አለመሆኑ ከወዲሁ የሚታይ በመሆኑ መጨረሻው ያው የወያኔና ሻቢያ ጥምረት አገዛዝ ይሆናል ብንል ሊፈረድብን አይችልም። ለሻቢያ ዘር ከልጓም ይጠቅሳል ነውና ውሎ አድሮ ከወያኔዎች ተቀንሰውም ቢሆን ማበሩን ቅድሚያ መስጠቱ ሊጠበቅ የሚገባው ነው። ሻቢያ የስንቱ ደም ያፈሰሰለት የኤርትራ ብሔረተኝነትና ግንጠላ ከመቀጽበት የሚጠፋ የሚተን አይደለም። አሜሪካና አረቦች ያመጡት ዛሬ የምናየው ሰርግና ምላሽ ምንም ቢሆን ምን ለኢትዮጵያ የሚበጅና የሚጠቅም አይደለም። ይህን አስረግተን በማቅረባችን ማድረጉ ደግሞ የኢትዮጵያዊነት ግዳጃችን ነውና አገር ለጥፋት ስትደረግ በዝምታ ማለፍ የለመደብን አይደለምና አንዳንዶች የህዝብ እርቅና ስምረትን ትቃወማላችሁ እንደሚሉን እናውቃለን። ግን ስህተቱ የራሳቸው ነው። ሻቢያ ባደረሰብን ይህ ነው የማይባል ጉዳት ቂም ብንይዝ ይገባናል እንጂ የምንወቀስበት እንዳይደለ ታሪክ ይመሰክራል። ይኸው የሀቅ ታሪክ ደግሞ የኤርትራ ትግል በሰላማዊና ዴሞክራሲያዊ መንገድ ይፈታ ብለን መታገላችንን ይመዘግባል። ታሪክን የሚበርዙና በሐሰት ቅኝት የሚያቀርቡ መሰሪዎች ለሻቢያ የመገንጠልን ትምህርት የሰጠ ብለው ቢቀጥፉም የኤርትራ ችግር የተፈጠረው በዘመነ ኃይለ ሥላሴ ሆኖ ግንጠላው ደግሞ የተወሰነው የተጠናቀቀው በወያኔ በመለስ ጊዜ ነው። ቢሆንም ሻቢያ
ከወያኔም ከባዕዳንም ጋር ተቀናጅቶ ኢያፓን ያማራተም ክህተኛ ብሎ አውግዞ ለአመታት እንደታገለውና እንዳጠቃው ታሪክ ይመሰክራል። የናዲሶሹም ፍቅርና እርቆች የሚመለከቱን ባይሆኑ መተበቅ ያለበት ነው። አዲሶሹም ለሻቢያ ጎንበስ ቢል ያለቃው የመለስ አለቆች ስለነበሩ አይፈረድበትም። በስግደቱ ግን ኢትዮጵያና ህዝቧ እንዲሳተፉ ግብዣውን መቼም የማንቀበለው መሆኑ ግልጽ ነው። ባስማራና ባዲስ አበባ የታየውን የባዕዳን ሳይቀር ተሸርቦ የቀረበ ትዕይንት ወይም ፉገራ እንጂ የእርቅ ሂደት አይደለም። እርቅማ በቅድሚያ ስህተት ማመንን፣ ንስሐ መሻትን፣ ይቅርታ መጠየቅን የግድ ይላል። ሻቢያ ተበደልኩ ባይ ነው። አሁንም ያደረሰውን በደል ያምን ቅንጣትም አይፈልግም። አዲሱ ሹምም የሚጠይቃቸው አይደለም። ህዝቦች በሰላም በጉርብትና መኖራቸው ጥሩ ነው ቢባልም የሻቢያ እቅዱ ጠላቻውን በልቡ ቋጥሮ ጠላት የሚላትን አገር ይበልጡኑ ማድማትና ማሽመድመድ ነው። ተቃዋሚዎቹ ከኢትዮጵያ ሲባረሩ ይጠቀማል። ሰላም ተመሰረተ በሚልም ባዕዳኑ በተዘጋጁት መሰረት ሊያናፉለት ያወገዙት ሁሉ እንታይ ጉዱ ማለታቸው አይቀርም። ከተወረወረበት የፖለቲካ ምድረበዳ ይወጣል። ሻቢያ ይጠቀማል። በላያችን ላይ ይጠነክራል። አዲሱ ሹምና ጓደኞቹ የአሜሪካና የአረብን እዝ ተቀብለው አገራችንን ለከፋ አደጋ አጋልጠዋል። ከመቼውም ጊዜ በከረረ ሁኔታ የህዝብ ክፍፍልና ግጭት ሰፍኗል። ይህንንና ሌሎች ችግሮችን ሳይፈታ አዲሱ ሹም ሮጦ ከሻቢያ ያደረገው ስምምነት አላስፈላጊም፣ ጊዜውን ያልጠበቀና ህዝብን ያላማከረ ነው። ለባድመ የተሰዋ ህዝባችን ማንም ከቁም ነገር ቆጥሮ ጠላትህን ልንጋብዝና ልንሰግድለት ነውና ምን ትላለህ የሚለው አልተገኘም። የሽግግር ሳይሆን የሽርሽር አገዛዝ ሊሆን የተነሳው ይህ የአዲሱ ሹም ቡድን ህዝብን የአገሩ ባለቤትን ማማከርን እርም ብሎ ይገኛል። በአሜሪካም ደጋፊዎችና አዳናቂዎችን ሰብስቦ ሊፎግር ተዘጋጅቷል። ምን ሊፈይድ ስብሰባዎቹ ቤቱን እንዲሞሉ የሻቢያ ደጋፊዎች እዝ ተሰጥቷቸዋል። ጥያቄዎች በነፃ እንዳይቀርቡለት አስቀድሞ ተመዝግቦ ተመርጦ የሚል ውሳኔም በኤምባሲው ተላልፏል። እንዲህ አርጎም ውይይትና ክርክር የለ። ተፈገረናል። ግን አሁንም ሁኔታውን ለማክሸፍ ጊዜ አለ። የወያኔና የሻቢያ መሪዎች በህዝብ ፍጅት ወንጀል ሰፊ ክስ ሊቀርብባቸው የሚገባ እንጂ እንደ ጀግናና ሌላም ሞቅ ያለ አቀባበልና አያያዝ ሊያገኙ የሚገባቸው አይደሉም። ይህ ቂም መስሏቸው ፍቅርና እርቅን የሚሰብኩ ለሀገራችን ጥቅምና ለህዝባችን ደም መታበስ የቆሙ አይደሉም። አካፋን አካፋ በለው ተብሏል። ባንዳና ካሃዲንም ጠላትንም በስሙ መጥራቱና በዚያው መንገድ መያዙ ተገቢ ነው። አንፈገርላቸው። ጸረወያኔ ትግላችን ተፋፍሞ ይቀጥል። በአደጋ ላይ ያለው አንድነታችንን እንጠብቅ።
መድበስበስና መዘንጋት የሌለባቸው ሐቆች። ገዢዎች ወይም በላያችን ሊሰየሙ የቋመጡ ኃይሎች የሰማይና የመሬት የዴሞክራሲና የመብት የብልጽግና ሙሉ ባለቤት ትሆናላችሁ በሚል ቃል መግባት በተስፋ መደለል ማዘናጋትና ስልጣናቸው ማደላደል ልምዳቸውና ከነሱም ሁሌም መጠበቅ ያለበት ነው። በተለይም የቀውጢ ጊዜ ሲመጣ ህዝብ የሚፈልገውን በእጃዙርም ሆነ በቀጥታ ረግጠው ህዝብ መስማት የሚፈልገውን እያሰሙና ባለፈው ላይ ያለውን ጥላቻ በመጠቀም ወደ ስልጣን የሚመጡና በስልጣንም የሚቆዩ እንዳሉ ያየነው ነው። በራሳችን ተመክሮ ዛሬ ከወዲሁ የታሪክ ቅልበሳ ተጀምሮ በህዝብ ደም የመጣውን ውጤት የወያኔ መዋከብና መዳከም ለግለሰብ ሊሰጥ ሲሞከር እያየን ነው። ታሪክም ተረስቶ የሀገራችን ጠላት የክብር አቀባበል ተደርጎለት ሊይዛት ሊጫወትባት ሞክሮ በህዝብ ትግል የከሸፈበትን በእርቅና ፍቅር ስም ተለግሶ አገራችንን ሊያጠፋ ሁለተኛ እድል አግኝቷል። ማን ታግሎ ደምቶ ወያኔን አዳከመ? ሰፊው የኢትዮጵያ ህዝብ። ማን መከራና ስቃይን ተቀበለ? ጭቁኑ የኢትዮጵያ ህዝብ። ማን የወያኔ አካል ሆኖ 28 ዓመት በወያኔ ወንጀል ተካፋይ በመሆን ህዝብን ተባብሮ አቆሰለ? አዲሱ ሹምና ጓደኞቹ። በግለሰቡ ላይ ጥርጣሬና የእምነት ማጣት ቢከሰት የሚጠበቅና አግባብ ያለውም ነው። የ28 ዓመት የወያኔ ዘረኛና የግፍ አገዛዝ አካል ሆኖ ለሰራ ሰው ከመቅጽበት አመኔታን ድጋፍን መስጠት ከስህተትም በላይ አገርን የሚጎዳ ጥፋት ነው። ዘረኞቹ ማን ቢወልድ ማ በሚለው መርሃቸው እና ፖለቲካቸው መሰረት ኢትዮጵያና ህዝቧ ላይ ያደረሱትን ከፍተኛ ጉዳት ዜጎች ያውቃሉ። ዛሬ የህዝብን መሰረታዊ ፍላጎቶች በውብ ቃላት ወደ ጎን ወርውረው የጭቆናውን ጊዜ ባዲስ መልክ ሊቀጥሉብን ሊሰየሙብን አምባገነን ሊሆኑብን ራሳቸውን አጭተውና በትንግርትም አጅበው ሲመጡ ማን ቢወልድ ማ ብንላቸው ተገቢ ነው። ማናቸው ለመሆኑ ድንገት አዳኝ ስርየት አምጪ የህዝብ አለኝታ ሆነው ራሳቸውን ያቀረቡ? ማናቸው ስንት ደም የፈሰሰበትን መሬት ለጠላቶች የሚሰጡ? ማናቸው ለባዕድ አድረውና ለስልጣናቸው ቆመው የህዝብን የሽግግር መንግስት ፍላጎት ተጻረው የተገኙ? ማናቸው አሁንም ንጹህ ህዝብን በማጎሪያ ቆይተውና አንፈታም ብለው ያሉ? ማናቸው አሁንም በጭቆኑ ህዝብ ላይ ዘረኛ መርዛቸውን መርጨት የቀጠሉ? ለነዚህ መሰረታዊ ጥያቄዎች በስሜትና ጫጫታ ያልተደናገረ መልስ መስጠት የኢትዮጵያዊ ግዳጃችን ሆኖ ይገኛል። አገራችንን ግን ለጥቅም አሳልፈን ከሰጠን ይህ የተበስብሶና ተደናግሮ የሚታለፍ ጉዳይ ሆኖ የጭቆና አካል ሆኖ ለ28 ዓመት የቆየን ማወደስ ማመስገን በተክለሰውነት ማጀብና በከንቱ መንጫጫት እጣ ክፍላችን ሆኖ አገራችን ኢትዮጵያ አይናችንን ከፍተን እያየን እየተነገረን ለጥፋትና ለባዕዳን ጠላቶቿም ሳይቀር አሳልፈን የምንሰጥ ይሆናል። የኢትዮጵያ ህዝብ የፈለገውና ደሙንም አፍሶ የጠየቀው አንዱ ዘረኛ በሌላ ዘረኛ እንዲተካ፣ አንዱ አምባገነን ቡድን በሌላ አምባገነንነት ፍላጎት ባለው ግለሰብ እንዲተካ ሳይሆን የፈለገው ዴሞክራሲን እንጂ እኔ አውቅልሃለሁ ባይ ዘመናዊ መንግስቱና መለስን ሳይሆን አንድ ወሳኝ አዛዥ ቡድን ሳይሆን በአገራችን ውስብስብ ጉዳዮች ላይ ሁሉም አገር ወዳድ ኃይሎች መክረውና ተነጋግረው መፍትሄ እንዲሹና የሽግግር መንግስት በገቢር እንዲታየም ነው። ያፓ ለምን ድጋፍ አይሰጥም ይሉናል ብዙዎች። አቋማችንን የመያዝ መብታችንንም ተጋፍተው ሊያወግዙንም ይዳዳቸዋል። አዲሱን ሹም የተቸው ውጉዝ ከመዲያብሎስ ብለው ሊያግዱንም ሲሞክሩ አይተናል። የከረምንበት ሁኔታ በመሆኑ ሊያፍነን አልቻለም። መንግስቱና መለስን በጨፈኑ ደግፈው ሲንጫጩ ጫጫታውን ብንደባለቅ ኖሮ ህዝብና አገርን በጎዳን ነበር። ለረሃብና ለሀገር የማይበጅን ሁኔታ ከንጭጩ የማወቅ ችሎታ አለንና አንቀበልም ማለት ሙሉ መብታችን ሆኖም ቆይቷል። ለስልጣን ፍርፋሪም ሰበርሰካ ከያፋ ጎራ ቦታ ያጣ በመሆኑ በሆዳችን ተገዝተን ያለፈው ያገደመው አፈጮሌ በፉገራ ፖለቲካው የሚጫወትብን አልሆነም አንሆንም። ሐቁ ይነገር ከተባለም እንደ ከሃዲዎችና ማፈሪያ አንጃዎች የታሰሩና የተሰቃዩ ጓዶቻችንን ረስተንና ሳናፈታ እስር ቤቶች ባዶ ሳይቀሩ ወደ ገዢዎች ጫማ ስር ለመውደቅ መቼም አይዳዳንም። ከህሊናችን ከእምነታችን ከቃል ኪዳናችን ለህዝብ ከገባነው ቃል ጋር ተጣልተን ታሪካችንን አናቆሽሽም፣ ውርደትን አናስተናግድም። ይህ መነሻችን መንደርደሪያችን በመሆኑ በተጀመረው የኢትዮጵያ አዲስ ቅርጫ እንኳን ለሽንፍላ ለሽንጥም አንሰለፍም ማለታችንም ነው። የሽግግር መንግስት የምንለው ሁሉም ኃይል ክፍል በደል የደረሰበት ህዝብ ሁሉ በጋራ ለአንዴም ለሁሌም ሀገር አድን መፍትሄን ሊያመጣ የሚችለው በውይይትና በስምምነት በጋራ ጥረትና ስምምነት ብቻ በመሆኑ ነው። በአምባገነኖች ውሳኔና ፍላጎትማ ስንገዛ ዘመን አለፈ። ዛሬ ለራሳችን ችግር መፍትሄ አንድ ግለሰብ ሳይሆን ራሳችን በጋራ ለመወሰን ተነስተናል። 28 ዓመት ወይኖ ከከረመ ከማንም ግለሰብ በተሻለ ደግሞ ህዝብ ለሀገሩ ሊያውቅና ሊወስን እንደሚችል ባለመብትም እንደሆነ ግልጽ ነው። የዘንድሮ ልሂቅ በሉን ባዮች ደግሞ ችሎታቸውና የተራቀቁበት መጎንበስና ለነፍስ መስገድን በመሆኑ የሀገራችንን እጣ ፈንታ አምነንና አሳልፈን የምንሰጣቸው ሊሆኑ አይችሉም አይሆኑምም። መደመር የሚሉት ፈሊጥ መፎገርና መገዛት መሆኑ አከራካሪ አይደለም። ከጊንጡም ካውሬውም ከገራፊውም ከወያኔውም ከሻቢያውም ከባዕድ ዘራፊውም ጋር መጣመር የሚፈቀድ ሊሆን የሚታሰብ ሊሆን አይገባም። ሰው እንዴት ንስሐ ካልገባ ይቅርታ እንኳን ካልጠየቀ ጋር ይጋበዛል? ባለፈው ሰሞን ከሻቢያው መሪ ጋር የታየው ቀፋፊ ትዕይንት ይታዘባል። ስንቱን ሰው የፈጀውና አሁንም ባምባገነንነት ህዝቡን እያሰቃየ ያለው ኢትዮጵያ ግለሰብ የሀገር ወዳጅ ተብሎ በክብር እንግድነት ሲገኝና ሲወደስ ማየቱ ከግፍም ግፍ በላይ ነው። በሰማት ደም ላይ የቀለደ የቀድሞ መጋዣ ደግሞ ልዑክ ምራ ተብሎ ተጎንብሶ አስመራ መግባቱንም ታዝበናል። የለውጥ ሂደት አባወራዎች በአብዛኛው ያው የወያኔ ቡችሎችና መጋዣዎች ሆነው መገኘታቸው ራሱ ከጥርጣሬም በላይ ኃይለኛ ተቃውሞን እንድንይዝ ባደረገን ነበር። ሂደቱ ከሆይ ሆይታ ባሻገር ይህ ነው የሚባል የተደራጀ የህዝብን ድጋፍን ያገኘ ባለመሆኑ ሰኖ ለመጥፋትም ጊዜን ወሳጅ አይሆንም። ጸረ ህዝብ ወያኔ ቆሰል እንጂ አልሞተምና የረሱ ዜጎች መብዛታቸው ከቶም ጠቃሚ እንዳይደለ ከወዲሁ መናገርም የምንችለው ነው። ከወዲሁም አሁንም የዘረኝነት ፖለቲካ አዝማሚያ አለሁ አለሁ እያለን ነው። አሁንም የፈረደበት አማራ የተበደለም ድሃው ህዝባችን ጥቃት እየደረሰባቸው ነው። የኑሮ ውድነት ያው አለ። ገንዘብ በይበልጥ ሊዘርፉን በገንዘብ ቅየራ ሰበብ ተዘጋጅተዋል። የሻቢያ ባለሀብቶች ወረራቸውን ጀምረዋል። ባዕዳን አሜሪካም አረብም ሊበዘብዙን አቆብቁበዋል። ሁሉን አቀፍ የሽግግር መንግስት ያልነውን ለማደናቀፍ ራሳቸው በፈለጉት በሚጠሩት ጉባኤ ሊተኩም ደፋ ቀና እያሉ ነው። የባዕድ ሰላዮችና አፋኞች ገብተዋል። በሰፊው የምኒልክ ቤት ለገንጣይ ክፍት በሆነበት ጊዜ ላይ ነን። መዘናጋት ሳይሆን መንቃት፣ መደራጀትና ትግልን ማፋፋም ምርጫችን ግዴታችን ሊሆንም ይገባል። የአዲሱን ሹም ማንነትና ሚና ለማወቅ ደጋፊዎቹ እነማን እንደሆኑ መረዳት በቂ ነው። ጓደኛህን ንገረኝና ማንነትህን እነግርሃለሁ ይባል የለ? የአዲሱ ሹም ደጋፊዎች በሁለት መንገድ በመንቀሳቀስ ወያኔን ሊታገዱ የተነሱ የትግራይ ተወላጆችና ወያኔዎች ናቸው። በአንድ በኩል በትግራይ ብሔረተኝነት ተሰባስበው አዲሱ ሹም በሚያሳየው ድክመት ተጠቅመው የትግራይን ህዝብ በተለይ ከጎናቸው ለማሰለፍ ሲጥሩ፣ በሌላ በኩል ደግሞ የአዲሱ ሹም ደጋፊ መስለውና ሆነው የወያኔን ስርዓት በጥገና ለማስቀጠል የሚጥሩ ናቸው። ሌሎች ደጋፊዎቹ ደግሞ የደርግ ወንጀለኞችና የአሜሪካ ቀጥረኞች ናቸው። ተለጣፊ ሆነው 28 ዓመታት ያሳለፉ ውዳቂዎች ናቸው። ከነዚህ በግርግርና በአሳሳች ቀስቀሳ ምክንያት የተጎዳኙ ተላላ ዜጎችም አሉ። የመሰላቸው ከታሪክ መማር ያቃታቸው፣ በተስፋ መክነፍ የለመደባቸው፣ በጀመርነው ለመቀጠል የፉገራ ፖለቲካ ሰለባ የሆኑና ለሹመትም ራሳቸውን ያዘጋጁ ተርሳደሮች። እቅጩ ይህ ነው። የኢትዮጵያ ህዝብ ለቀጣይ ጭቆናና ዘረኝነት ደጋፊ አይሆንም ብለን ማመኑን እንመርጣለን።
ማሊቱን አሳጣሜና